ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 17 2015 ዓ ም ዝግጅታችን ጀመረ። በባህር ዳር ከተማ በእግር ኳስ ደጋፊዎች ላይ እንደገና ደግሞ አለው በባህር ዳር ከተማ በእግር ኳስ ደጋፊዎች ላይ በተወረወረ ቦምብ ምክንያት አደጋ ደረሰ።
ሀያ ጉዳይ ለ11 ምናምን አካባቢ ነበር። ወደ ባሱ ልንገባ ብለን ቁመን ምናምን እያለ የሆነ ነገር ሰው ከኋላችን ያለው ሰው እየሮጠ መጣ። እየሮጠ ሲመጣ እኛ የመሰለን ጸብ ምናምን ድንጋይ ነው ሲወረወር ምናምን የመሰለን፣ እዛኛም ወደዛ እንደ መሮጥ ስንል ፈነዳ።
በቦምብ አደጋው ጉዳት ከደረሰባቸው መካከል አንዱ የሆነውንና በሕክምና ሲረዳ ያገኘነውን የክለቡን ደጋፊ ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በጋምቤላ ከተማና ኢታንግ ወረዳ በደረሰ ግጭት የ9 ሰዎች ሕይወት ማለፉን እንዲሁም በአዲስ አበባ ከተማ የንግድ ቤቶቻቸው የፈረሱባቸው አካል ጉዳተኞች አቤቱታ ማሰማታቸውንም በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን እናንተም አብራችሁን እንድትቆዩ እንጋብዛለን። አሁን በቅድሚያ ለሰዓቱ ዋና ዋና የዓለም ዜናዎች ላሳልፋችሁ።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልዴ ነኝ። ለምሽቱ ከያዝነው ዜና ውስጥ የአፍሪካ ሀገራት ያሳዩት ገለልተኛ አቋም በጣም አበሳጭቶናል ሲሉ የዩክሬኑ የውጭ ጉዳይ ሚኒስትር አዲስ አበባ ላይ መናገራቸው፣ ጥቁር አሜሪካዊው ጆርጅ ፍሎይድ በአንድ ነጭ ፖሊስ በአሰቃቂ ሁኔታ የተገደለበት 3ኛ ዓመት ዛሬ ታስቦ መዋሉ፣ እንዲሁም አንድ የ4 ዓመት ሕፃን በአሜሪካና ሜክሲኮ ድንበር አጥር ላይ መወርወሩ የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። በአማራ ክልል ተፈጥሮ ከነበረው ሁከት ጋር በተያያዘ ረዳት ፕሮፌሰር ሲሳያው ግቼውን ጨምሮ በሽብር ወንጀል ተጠርጥረው በእስር ላይ ከሚገኙ ግለሰቦች መካከል በ6ቱ ላይ የሚያደርገውን ምርመራ ማጠናቀቁን ፖሊስ አስታውቋል። ኬኔዲ አባተ ዝርዝሩን ይዘዋል።
በረዳት ፕሮፌሰር ሲሳያው ግቸውና በዶክተር ወንዶሰን አሰፋ መዝገብ ስር በሽብር ወንጀል የምርመራ መዝገብ የተከፈተባቸው ተጠርጣሪዎች ትናንት ረቡዕ ግንቦት 16 ቀን 2015 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጊዜ ቀጠሮ ችሎት ቀርበዋል። ከተጠርጣሪዎቹ ጠበቆች አንዱ ሰለሞን ገዛኝ ለአሜሪካ ድምጽ ገልጸዋል።
የረዳት ፕሮፌሰር ሲሳያው ግቸው፣ ረዳት ፕሮፌሰር ማረጉ ባያለን፣ ሄኖክ አዲሴ፣ ዶክተር ወንደሰን፣ ዶክተር መሰረት እና ጋዜጠኛ ገንታ አስማማው ስድስቶቹ የምርመራ መዝገብ የዘጋ መሆኑን ፖሊስ አሳወቀ። አቃቤ ሕግ 15 ቀን የክስ መመስረቻ ይሰጠኝ ብሎ አመለከተ። እኛም ክርክር አደረግን። አንደኛ ዋስትና የሚያስከለክል አይደለም፣ ሁለተኛ አቃቤ ሕግ በሽብር አዋጁ መሰረት አንቀጽ 38(1)(ሀ) መሰረት አቃቤ ሕግ እየመራው የቆየ ስለሆነ መዝገቡ ተጨማሪ ቀን ያስፈልገውም ክሱን መመስረት ይችላል። ደንበኞቻችንም በዋስ ሊወጡ ይገባሉ። ተከራከር አቃቤ ሕግም አይ መምራት ማለት መዝገቡን ያዋል ማለት አይደለም፣ መዝገቡን ውስጥ መርምሮ ያዋል ማለት አይደለም። አሁን ነው መዝገቡ የደረሰን። በእያንዳንዳቸው ተጠርጣሪዎች ከ60 ምናምን ገጽ በላይ ሰነድ ያለበት መዝገብ ነው፣ ሞት የተከሰተበት ነው የሚል ምክንያት አቀረበ። ተጠርጣሪዎችም በእኛም በኩል ሞት የሚባለው ነገር እስካሁን ድረስ የተባለ ነገር የለም፣ ጉዳት ደርሷል ነው የተባለው። ተጠርጣሪዎቹ ሰው ገለዋል አልተባለም የሚል ነበር። የሁለታችንን ክርክር ከሰማ በኋላ
በረዳት ፕሮፌሰር ሲሳይ መዝገብ ስር ከሚገኙ የሽብር ወንጀል ተጠርጣሪዎች መካከል የሆነው የአማራ ድምጽ የተባለ የዩቲዩብ መገናኛ ብዙሃን አዘጋጅ ጎበዜ ሲሳይ ደግሞ ከ14 ቀናት ቀጠሮ በኋላ ትላንት ለሁለተኛ ጊዜ ፍርድ ቤት ቀርቦ የ12 ቀን ተጨማሪ ቀጠሮ እንደተሰጠበት ጠበቃ ሰለሞን አስረድተዋል። የጸጥታና ደህንነት የጋራ ግብረ ኃይል ጎበዜን ባለፈው ሚያዝያ 28 ቀን ነበር ጅቡቲ ላይ በቁጥጥር ስር አውሎ ወደ አዲስ አበባ እንዳመጣው የገለጸው። የቀን ሰራተኛ ነው የተባለው ሰለሞን ለመንህ የዩኒቨርሲቲ መምህርና የፒኤችዲ ተማሪ የሆነው ነዋይ ዮሐንስ እንዲሁም ጆን ተሻገር የተባለ የአዲስ አበባ ዩኒቨርሲቲ ተማሪ ደግሞ በተለያየ የገንዘብ መጠን በዋስ እንዲፈቱ መወሰኑን ጠበቃ ሰለሞን ገዛይን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በእንደ አውሮፓውያን አቆጣጠር 1994 በሩዋንዳ በነበረው የዘር ማጥፋት እልቂት ወቅት ከጥቃት ለማምለጥ በአንድ ቤተ ክርስቲያን ውስጥ ተደብቀው የነበሩ 2000 ቱትሲዎች እንዲገደሉ ትዕዛዝ አስተላልፏል በሚል የተጠረጠረው ግለሰብ ደቡብ አፍሪካ ውስጥ መያዙን የሩዋንዳውን የዘር ማጥፋት የሚከታተለው የተባበሩት መንግስታት ድርጅት የጦር ወንጀል ችሎት አስታውቋል። የቀድሞው የፖሊስ አባል ፉልጊንሴ ካይሼማ ፍርድ ቤቱ ክስ ካቀረበበት ወዲህ ላለፉት 22 ዓመታት ሽሽት ላይ ነበር። በተመድ የተቋቋመው ችሎት ስራውን ለሩዋንዳ በማስረከቡ ካይሼማ ለሩዋንዳ ተላልፎ እንደሚሰጥ የሮይተርስ ዘገባ አመልክቷል። የአሜሪካው የውጭ ጉዳይ ሚኒስቴር ካይሼማ ያለበትን ለሚጠቁም የ5 ሚሊዮን ዶላር ጉርሻ እንደሚሰጥ አስታውቆ ነበር። ሌላው የዘር ማጥፋት ጠንሳሽ የተባለው ፊሊንስ ካቡጋ ከ26 ዓመታት ሽሽት በኋላ ከ3 ዓመታት በፊት በፈረንሳይ ውስጥ መያዙ ይታወቃል። በእንደ አውሮፓውያን አቆጣጠር 1994 በሩዋንዳ በአክራሪ ሁቶዎች በተፈጸመ የዘር ማጥፋት 800 ሺህ የሚሆኑ ቱትሲዎች መገደላቸው ይታወሳል። በሶማሊያ ራስ ገዝ በሆነችው ፑንትላንድ ከ50 ዓመታት በኋላ ዛሬ በተካሄደ ምርጫ ድምፅ ሰጪዎች ረጅም ሰልፍ ይዘው ተስተውለዋል። የፑንትላንድ ዓለም አቀፍ አጋሮች ታሪካዊ ብለው የጠሩት ምርጫ በተቀረው ሶማሊያ ዲሞክራሲ እንዲሰርጽ አስተዋጽኦ ያደርጋል ተብሏል። ፈላጭ ቆራጭ ናቸው በሚባሉት ሲያድ ባሬ አገዛዝ ወቅት በእንደ አውሮፓውያን አቆጣጠር 1969 ከተደረገው ወዲህ አንድ ሰው አንድ ድምፅ በመስጠት የተደረገ ምርጫ ነው ተብሏል። ራሷን ነጻ አገር አድርጋ በምትቆጥረው በጎረቤት ሶማሊላንድ ተመሳሳይ ምርጫ ተደርጎ የነበረ ቢሆንም ዓለም እውቅና ነፍጓታል። የተባበሩት መንግስታት ድርጅትን እና የአፍሪካ ህብረትን ጨምሮ የፑንትላንድ ዓለም አቀፍ አጋሮች ሂደቱን ታሪካዊ ብሎ በመጥራት ዲሞክራሲ በሶማሊያ እንዲስፋፋ ያነቃቃል ብለዋል። 33 ከሚሆኑት የምርጫ ክልሎች ውስጥ ባልተገለጸ አንድ የጸጥታ ችግር ምክንያት በሦስቱ ክልሎች ድምፅ መሰጠቱ ወደ ሌላ ጊዜ ተዘዋውሯል። ዛሬ እጅግ ውድ የሆነ ታሪካዊ ቀን ነው ሲሉ የፑንትላንድ የሽግግር ምርጫ ምክር ቤት ሊቀመንበር አብድራሲቅ አህመድ መናገራቸውን የኤኤፍፒ ዘገባ አመልክቷል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። የዩክሬኑ የውጭ ጉዳይ ሚኒስትር ዲሚትሮ ኩሊባ ሩሲያ በአገራቸው የምታካሄደው ጦርነትን በተመለከተ የአፍሪካ አገራት እያሳዩ ያሉትን ገለልተኛ አቋም እንዲቀይሩ ጠይቀዋል። አንዳንድ የአፍሪካ አገራት ዝምታ መምረጣቸው በጣም አበሳጭቶናል ብለዋል ትናንት በኢትዮጵያ መዲና አዲስ አበባ ጋዜጣዊ መግለጫ የሰጡት የዩክሬኑ የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ። ሩሲያ የዩክሬንን ሉዓላዊነት በጣሰችበት ሁኔታ የአፍሪካ አገራት ለዩክሬን ዲፕሎማሲያዊ ድጋፍ እንዲያደርጉ ጥሪ አድርገዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሩሲያን ወረራ ለማውገዝ ድምፅ በሚሰጥበት ወቅት ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ድምፀ ተአቅቦ አድርገዋል። ሩሲያ በበርካታ የአፍሪካ አካባቢዎች እግሯን ተክላ ስትገኝ ዋግነር በመባል የሚታወቀው የግል ቅጥር ወታደራዊ ኃይል በተለይም በምዕራብ አፍሪካ ይንቀሳቀሳል። ሩሲያና ደቡብ አፍሪካ በቅርቡ የጋራ ወታደራዊ ልምምድ አድርገዋል። ሩሲያ በመጪው ሐምሌ የአፍሪካና ሩሲያ ጉባኤ ለማካሄድ እቅድ አላት። ኩሌባ በተጨማሪም የአፍሪካ ሀገራት ባለፈው ታህሳስ በዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የቀረበውን ባለ 10 ነጥብ የሰላም እቅድ እንዲደግፉ ጥሪ አድርገዋል። በኃይል ቴክኖሎጂ እና በፋርማሲ ምርት ዘርፍ ዩክሬን ከአፍሪካ ጋር የተሻለ ትብብር ማድረግ እንደምትሻም ተናግረዋል። ኩሌባ በአፍሪካ ጉብኝታቸው ወደ ሞሮኮና ሩዋንዳም እንደሚያቀኑ ለማወቅ ተችሏል። በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ እንዲሁም ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድና ከወቅቱ የህብረቱ ፕሬዚዳንት የኮሞሮስ ፕሬዚዳንት አዛሊ አሱማኒ ጋር ተወያይተዋል። ጆርጅ ፍሎይድ የተባለ ጥቁር አሜሪካዊ በአንድ ነጭ ፖሊስ በአሰቃቂ ሁኔታ የተገደለበትና በመላው ዓለም ከፍተኛ ተቃውሞ የተነሳበት ሶስተኛ ዓመት ዛሬ ታስቧል። በፖሊስ ሥራ ውስጥ ያለውን ዘረኝነት ያጋለጠ ክስተት እንደነበር በበርካታ ታዛቢዎች ዘንድ ይታመናል ብሏል አሶሲየትድ ፕሬስ በዘገባው። ከዘጠኝ ደቂቃ በላይ ነጩ ፖሊስ በጉልበቱ ፍሎይድ አንገት ላይ የቆመበት ምስልን መመልከት አሰቃቂ ነበር። ክስተቱ በመላ አገሪቱ የፖሊስ ኃይል ውስጥ ያለው አሰራር ለውጥ እንዲደረግ ጥያቄ እንዲቀርብ አድርጓል። በወቅቱ የተከሰተው የኮሮና ወረርሽኝና ፕሬዝደንታዊ ምርጫ የታለመው ለውጥ እንዳይደረግ ትኩረትን አናጥቧል። ፖሊስ አንገትን ማነቅንና ድንገት የሰው ቤት መምጣትን የመሰሉ ድርጊቶችን እንዲያቆም የሚወተውቱ ወገኖች አሁንም በፖሊስ አሰራር ውስጥ ለውጥ እንዲኖር በመጠየቅ ላይ ናቸው። ይህ በእንዲህ እንዳለ በዋሽንግተን ግዛት ታኮማ ከተማ ከአራት ዓመታት በፊት በአሰቃቂ ሁኔታ በአንድ ፖሊስ በሰባት ጥይት ተደብድቦ ሕይወቱ ላለፈው ጥቁር አሜሪካዊው ቢኒ ብራንች ቤተሰብ የከተማ አስተዳደሩ 3.1 ሚሊዮን ዶላር እንደሚከፍል አስታውቋል። በተቃራኒ አቅጣጫ መኪናው በመቆሙ ምክንያት ከፖሊስ ጋር የተገናኘው ቢኒ ሽጉጥ ሳይዝ አይቀርም በሚል አንድ የፖሊስ አባል 11 ጊዜ ተኩሶ 7 ጊዜ መቶታል። በተደረገው ማጣራት ሟቹ ይዞት የነበረው የኢላማ መለማመጃ ሐሰተኛ ሽጉጥ እንደነበር ታውቋል። የዩናይትድ ስቴትስ መንግስት ዳውን መክፈል የማይችልበት ደረጃ ላይ ከመድረሱ በፊት የብድር ጣሪያውን ከፍ ለማድረግ በሚመለከት ከአንድ ስምምነት ላይ ደርሳል የሚል ተስፋ እንዳላቸው የአገሪቱ መሪዎች ገልጸዋል። ቆንጂት ታዬ ዘገባውን ታቀርባለች።
የብድር ጣሪያውን ማሳደግን በሚመለከተው ጉዳይ የሪፐብሊካን ፓርቲውና የዲሞክራቲክ ፓርቲው አመራሮች ለበርካታ ቀናት ሲነጋገሩበት ከርመዋል። እስካሁን ግን ስምምነት ላይ ሊደርሱ አልቻሉም። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ኬቨን መካርቲ ለጋዜጠኞች በሰጡት ቃል ችግሩ ከመንግስት ወጪ ቅነሳ ጋር የተያያዘ መሆኑን አመልክተዋል።
First of all, let me tell the American public, I am not going to give up. We're not going to default.
ከሁሉ በፊት አንድ ነገር ለአሜሪካ ሕዝብ ልናገር፣ ተስፋ አልቆርጥም። እዳችንን የመክፈል አቅማችንንም አናጣም። ይህን ችግር እንፈታዋለን። እኔም መፍትሄ እስከሚገኝ ድረስ መስራቴን እቀጥላለሁ። ነገር ግን በዚህ ጉዳይ ላይ እውነቱን እንነጋገር። ወጪያችንን ባለፈው ዓመት ከነበረው መቀነስ አለብን።
የዋይት ሀውስ ቃል አቀባይ ካረን ጃን ፒየር በበኩላቸው ሪፐብሊካኖች የጠየቁት እጅግ የበዛ የወጪ ቅነሳ መሆኑን አመልክተው እዳ አለመክፈል ግን አማራጭ እንደማይሆን ተናግረዋል።
A default would have catastrophic impacts in every single part of this country.
እዳ ሳይከፈል ቢቀር በሀገሪቱ በጠቅላላ ከባድ ችግር ይከሰታል። ሪፐብሊካኖችም ይሁን ዲሞክራቶች የሚበዙበት ቦታ መሆኑ ለውጥ የለውም። ሁሉም ነው የሚጎዳው። ሚሊዮኖች ስራ ያጣሉ። ለጥሮተኞች የሚከፈል ገንዘብ ይወድማል። የኢኮኖሚ ውድቀት ይከሰታል።
የዩናይትድ ስቴትስ የገንዘብ ሚኒስቴር መንግስት እንደ አውሮፓውያን አቆጣጠር ሰኔ 1 ቀን መክፈል ላለበት ዕዳ የሚውል ገንዘብ ላይኖር እንደሚችል ማስታወቁ አይዘነጋም።
በመጨረሻም በአሜሪካና በሜክሲኮ ድንበር መሃል በተሰራው አጥር ላይ የተወረወረው የአራት ዓመት ሕፃን በአሜሪካው ድንበር ጠባቂ ኃይል ጥበቃ ስር እንዲሆን ተደርጓል። በአንድ ሰው ረዳትነት የአራት ዓመቱ ሕፃንና አንድ ጎልማሳ ከዘጠኝ ሜትር በላይ ርዝመት ካለው አጥር ላይ ሲዘሉ የድንበር ጠባቂ ኃይሉ የክትትል ካሜራ አሳይቷል። የድንበር ጠባቂ ኃይሉ አዛዥ ራኡል ኦርቲዝ ሕፃኑ በመልካም ሁኔታ ላይ እንደሚገኝ ገልጸዋል። የኃይሉ አባላት የሕፃኑን ደህንነት በሚያረጋግጡበት ወቅት የተኩስ ድምፅ መስማታቸውን አዛዡ ተናግረዋል። ሕፃኑና ከአጥር ላይ የወረደው ሌላው ጎልማሳ ቤተሰባዊ ወይም ሌላ ዝምድና ይኖራቸው እንደው ወዲያውኑ አልታወቀም። ጥገኝነት ይጠይቁ ወይም ወደ አገራቸው ይመለሱ የሚለውም ወዲያውኑ ሊታወቅ አልቻለም ተብሏል። በአጥሩ ላይ መዝለል የዘወትር ትዕይንት ቢሆንም ሕፃናት ግን ያንን ሲያደርጉ ብዙም እንደማይታይ የድንበር ጠባቂ ኃይሉ ቃል አቀባይ ገልጸዋል። ለምሽቱ የያዝነው ዜና በዚሁ ተፈጽሟል። ከቀሪ መሰናዶዎች ጋር አብራችሁን ቆዩ። መልካም ምሽት።
እንግዱን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ግንቦት 17 2015 ዓመተ ምህረት ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። ከባህር ዳር ከተማ ወደ ሐዋሳ ለመጓዝ አውቶቡስ በመሳፈር ላይ በነበሩ የባህር ዳር ከተማ እግር ኳስ ቡድን ደጋፊዎች ላይ በተወረወረ የእጅ ቦምብ በ23 ሰዎች ላይ የመቁሰል አደጋ መድረሱን የባህር ዳር ከተማ ከንቲባ ገለጹ። በጥቃቱ እስካሁን ኃላፊነት የወሰደ አካል የለም። አስቴር ምስጋናው ዝርዝር አላት።
በባህር ዳር ከተማ እግር ኳስ ቡድን ደጋፊዎች ላይ የቦምብ ጥቃቱ የተፈጸመው ትላንት ከሌሊቱ 10:45 ላይ እንደነበር የከተማው ከንቲባና የባህር ዳር ከተማ የእግር ኳስ ክለብ ፕሬዚዳንት ዶክተር ድረስ ሳህሉ ለአሜሪካ ድምጽ ተናግረዋል።
ሙላለም አዳራሽ ውስጥ የባህር ዳር ከነማ የስፖርት ክለብ ደጋፊዎች በቀጣይ በ18 ከጊዮርጊስ ጋር በሚኖረን ጨዋታ ክለባችንን ለመደገፍና ለማበረታታት ወደ 5 አውቶቡስ ይዘው በጠዋት እየተሳፈሩ ነበር ወደ ሐዋሳ ለመሄድ። ያን ተሰልፈው ወደ ባስ እየገቡ ነው እንግዲህ ማነታቸው ባልታወቁ ሰዎች የእጅ ቦምብ ተወርውሮ 23 ደጋፊዎች ቀላልና ከባድ ጉዳት የደረሰባቸው
በአንገቱና በእግሩ ላይ በደረሰበት ጉዳት በፈለገ ህይወት ስፔሻላይዝድ ሆስፒታል በህክምና ሲረዳ ያገኘነውና ስሙን መጥቀስ ያልፈለገው የክለቡ ደጋፊ ወደ ሆስፒታሉ ሊገቡ ሲሉ ከኋላቸው እየሮጠ የመጣ ሰው መመልከቱንና ወዲያውኑ ፍንዳታ መከሰቱን ተናግሯል።
ከነማ ደጋፊ ነው። ወደ ሐዋሳ ልንሄድ 20 ጉዳይ ለ11 ምናምን አካባቢ ነበር። ወደ ባሱ ልንገባ ብለን ቁመን ምናምን እያለ የሆነ ነገር ሰው ከኋላችን ያለው ሰው እየሮጠ መጣ። እየሮጠ ሲመጣ እኛ የመሰለን ጸብ ምናምን ድንጋይ ነው ሲወረወር ምናምን የመሰለን፣ እዛኛም ወደዛ እንደመሮጥ ስንል ፈነዳ። እዛ ብዙ ሰው ተጎዳኝ። እንደዚሁ
ምን ያህል ሰው ተጎዳ?
እንታ እኔ ብዙ ነን የኔ ጓደኞች እነዚህ የምታያቸው እንዳለ ሙሉ አንድ ላይ ነው የነበር። ቁመን ከበን ድንገባ አካባቢ ስም እየተጠራ ነው እሱን እየጠበቅን ነበር። ሙሎች ተጎድተዋል የኔ ጓደኞች ማለት።
ስንት ቦምብ ነው የተመ?
እኛ እናቅም ማለት አሞን ስለነበረ ምናም ግን ሁለት ነው ምናም ሲሉ ነበር ፖሊሶች ምናምን።
የባህር ዳር ከተማ የእግር ኳስ ክለብ ደጋፊዎች ማህበር የህዝብ ግንኙነት ኃላፊ ይገርማል ፍንዳታው ከእርሱ በቅርብ ርቀት ላይ የተከሰተ መሆኑን በምንና እንዴት እንደተከሰተ አለማየቱን ይናገራል። ነገር ግን የቆሰሉትን ወዲያውኑ ማንሳቱን ይገልጻል።
ወደ 20 ምናምን ልጆች ቀላል ጉዳት ደርሶባቸዋል። አንዲት ልጅ በጣም ከፍተኛ ጉዳት ነው።
የከተማዋ ከንቲባ ዶክተር ድረስ በበኩላቸው የባህር ዳር ከተማን ሰላም የሚነሳ ጥቃት ሲፈጸም የመጀመሪያ እንዳልሆነ በማውሳት ድርጊቱን ኮንነዋል።
ከዚህ በፊትም አንድ ሁለቴ እንደዚህ ተሞክሯል። ፈንጂ ዝም ብሎ ባዶ ቦታ ላይ ማፈንዳት እና ህብረተሰቡ እንዳይረጋጋ ሰላም እንዳይሆን ለማድረግ ሲሞከር ቆይቶ የተጠረጠሩ ኃይሎች በህግ ቁጥጥር ስር ውለው ተለቀዋል። ከዚህ በኋላ ግን መንግስት ልዩ ትኩረት ሰጥቶ ይሰራል።
ከንቲባው አክለውም ከተማዋን በማሸበር መንግስትን የጠመዘዙ የሚመስሏቸው ያሏቸውንና ማንነታቸውን ያልጠቀሷቸውን አካላት ለጥቃቱ ተጠያቂ አድርገዋል።
ይሄ በፍጹም በህብረተሰቡ ዘንድም ተቀባይነት የሌለው በጣም አሳፋሪና ዘግናኝ ተግባር ነው። በጣም ህጻናት ሂደው ክለባቸውን ሊያበረታቱ የወጡ ህጻናት ላይ ቦምብ መወርወር፣ ይህ በባህላችንም አጠቃላይ በታሪካችንም የሌለ ህዝቡን የማይመጥን በጣም በጣም አስነዋሪ ተግባር ላይ የተሰማሩ ኃይሎች በፍጥነት ከዚህ ድርጊታቸው የማይታቀቡ ከሆነ መንግስት ያው ከህዝቡ ጋር በመሆን
የማያዳግም እርምጃ ለመውሰድ እንቅስቃሴ ላይ ነው ያለ።
ከዚህ በኋላ መንግስት የማያዳግም እርምጃ መውሰድ እንደሚጀምር ያመለከቱት ከንቲባው ህብረተሰቡ ከመንግስት ጎን እንዲቆም ጥሪ አቅርበዋል። በጥቃቱ እስካሁን ኃላፊነት የወሰደ ኃይል የለም። በቤት ኪንግ የኢትዮጵያ ፕሪሚየር ሊግ ሁለተኛ ደረጃ የሚገኘው የባህር ዳር ከተማ ነገ ከሊጉ መሪ ከቅዱስ ጊዮርጊስ ጋር በሐዋሳ ይጫወታል። ጨዋታው በተያዘለት መርሃ ግብር ነገ ከምሽቱ 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም እንደሚካሄድ የፕሪሚየር ሊጉ አክሲዮን ማህበር ለአሜሪካ ድምጽ አረጋግጧል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በጋምቤላ ከተማ ኢታንግ ልዩ ወረዳና በጋምቤላ ከተማ በተቀሰቀሰ ግጭት 9 ሰዎች መገደላቸውን የክልሉ ጸጥታ ቢሮ ምክትል ኃላፊ አቶ ኡቶ ኡኮት ተናግረዋል። በግጭቱ 17 ሰዎች መቁሰላቸውንም ገልጸዋል። ግጭቱን ለማርገብ የፌዴራልና የክልሉ ባለስልጣናት ተቀናጅተው እየሰሩ እንደሆነ የክልሉ ፕሬዝዳንት ለሀገር ውስጥ ብዙሃን መገናኛ በሰጡት መግለጫ አስታውቀዋል። ፀሐይ ዳምጠው ዝርዝር አላት።
በጋምቤላ ክልል ኢታንግ ልዩ ወረዳ ፔኛዋና ሌር ቀበሌዎች በግለሰቦች መካከል በተቀሰቀሰ ግጭት ሰዎች መገደላቸውን የክልሉ የጸጥታ ቢሮ ምክትል ኃላፊ አቶ ኡቶ ኡኩንት ለአሜሪካ ድምጽ ተናግረዋል።
ስህተቱ የተፈጠረው ከሶስት ቀን በፊት ነው። በኢታንግ ልዩ ወረዳ በሌርና በፔኛዋ አካባቢ ያሉ የኑዌርና የአኝዋክ ህዝቦች መካከል የተፈጠረ ጠብ ነው። ኢታንግ ልዩ ወረዳ ላይ አስፋፍቶ ከዛ በኋላ ወደ ጋምቤላ ከተማ ዘምቶ በሰው ህይወትና ማጥፋትና በሰው አካል ላይ ጉዳት አድርሷል። ጽቡ የተነሳ በተወሰነ ግለሰቦች ማለት ነው። ነገር ግን የኑዌርና የአኝዋክ እዛ ያለው ተወላጆች ነው መሀላቸው የተፈጠረው። ግለሰብ አልፎ ወደ ብሔር መሰል ግጭት ነው ይሄደው። በክስተቱ ወደ 9 ሰዎች ህይወት አልፏል። እንደገና 17 ሰዎችን ቀላልና ከባድ ጉዳት ደርሶባቸው እነዚህ ሰዎች ወደ ሕክምና እንዲሄዱ ለማድረግ ስራ ተሰርተዋል።
ምክትል ኃላፊው አክለውም በግጭቱ ከኢታንግ ልዩ ወረዳ ለተፈናቀሉ ሰዎች አስቸኳይ እርዳታ በመቅረብ ላይ እንደሆነ አብራርተዋል።
በተለይ በኢታንግ ልዩ ወረዳ ወደ 4 ቀበሌዎች የመፈናቀል ሁኔታ ተፈጥሯል። እነዚህ ሰዎችን አስቸኳይ መድረስ ያለበት ነገር ምግብና ምግብ ነክ ያልሆኑ ነገሮች እንዲደረሳቸው ተደርጓል።
በግጭቱ ተሳትፏል የተባሉት ተጠርጣሪዎችን በቁጥጥር ስር እንዳዋላቸውም አስታውቋል።
የተወሰኑ የጸጥታ አካላት ቁጥጥር ስር ውሏል። ቁጥራቸው ገና እንደ መንግስት ይፋን የሚናደርግ ይሆናል ማለት ነው። ማጣራት ተደርጎባቸው የተወሰኑ የፖሊስ አባላት ባሳዩ የስነምግባር ችግርና ባደረጉ ተግባር ተወሰነ ቁጥጥር ስር ይዋሉ አሉ። ቀጣይም ይህን እርምጃ ይቀጥላል ማለት ነው።
የክልሉ ፕሬዚዳንት አቶ ኡመር እጁሉ ለሀገር ውስጥ ብዙሃን መገናኛዎች በሰጡት መግለጫ ከፌደራልና ከክልል የጸጥታ አካላት አስፈላጊው ኃይል ተቀናጅተው የማረጋጋት ስራ ማከናወኑን አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባ ስናልፍ በአዲስ አበባ የተለያዩ አካባቢዎች ንግድ ቤታቸው የፈረሱባቸውና ንብረቶቻቸው የተወሰዱባቸው አካል ጉዳተኞች ለችግር መጋለጣቸውን ተናገሩ። አቤቱታቸውንም ለኢትዮጵያ ሰብአዊ መብቶች ኮሚሽን ማስገባታቸውን አስታውቀዋል። የአካል ጉዳተኞችና የአረጋውያን መብቶች ኮሚሽነር እርግበ ገብረ ሐዋርያ 160 አካል ጉዳተኞች በከተማዋ የጸጥታ ኃይሎች እንግልት እንደደረሰባቸው ጠቅሰው አቤቱታቸውን ለኮሚሽኑ ማስገባታቸውን ተናግረዋል። የአካል ጉዳተኞቹን አቤቱታ አስመልክቶ አስተያየት እንዲሰጥ የተጠየቀው የአዲስ አበባ የሴቶች ሕጻናትና ማህበራዊ ጉዳይ ቢሮ በበኩሉ መረጃው አልደረሰኝም፣ የማውቀው ነገር የለም ብሏል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
ሰላም ለሁሉም። የአካል ጉዳተኞች ንግድ አክሲዮን ማህበር ሰብሳቢ ኢዮብ ደስታ ከቅሬታ አቅራቢዎቹ አንዱ መሆኑን ገልጾ የ181 አባላቱ የንግድ ቤቶች በአዲስ ከተማ ክፍለ ከተማ ወረዳ 8 ከረሜላ ፋብሪካ እየተባለ በሚጠራው አካባቢ እንደነበሩ ይገልጻል። ቦታው በ2001 ዓመተ ምህረት አካል ጉዳተኞቹ በጊዜያዊነት እንዲሰሩበት እንደተሰጣቸው የተናገረው ኢዮብ ላለፉት 15 ዓመታት በዚህ ቦታ ላይ እየሰሩ ራሳቸውንና ቤተሰቦቻቸውን ሲያስተዳድሩ እንደኖሩ ይናገራል። ባለፈው ሳምንት ግን ከሸራ የተሰሩ ንግድ ቤቶች ይፍረሱ ተብለዋል በሚል የንግድ ቤቶቹ መፍረሳቸውን ለአሜሪካ ድምጽ ገልጿል።
እኛም በማናውቅበት ምንም ማስጠንቀቂያ የሚሆን ደብዳቤ ሳይሰጡን በሌሊት ከሰባት ሰዓት ጀምሮ 6 የጥበቃ አባላቶቻችንን አስረው እንዳለቀውን ሲጭን ያደረበት ሁኔታ ነው ያለው። 181 የምንሰራበት አልጋዎች ሙሉ በሙሉ ተጭነው የሄዱት።
ቅሬታው የቀረበለት የኢትዮጵያ ሰብአዊ መብቶች ኮሚሽን ግንቦት 14 ቀን 2015 ዓ ም ቁጥራቸው ከ160 በላይ የሚሆኑ አካል ጉዳተኞች በአካል ተገኝተው የሰብአዊ መብቶች ጥሰት ቅሬታ እንዳቀረቡለት በመግለጫው አስታውቋል። ስለ ጉዳዩ ለአሜሪካ ድምጽ ማብራሪያ የሰጡት በኮሚሽኑ የአካል ጉዳተኞችና የአረጋውያን መብቶች ኮሚሽነር ርግበ ገብረ ሐዋርያ አካል ጉዳተኞቹ የተለያዩ ቅሬታዎችን እንዳቀረቡ ተናግረዋል።
ለእኛ ያቀረቡልን ቅሬታ የንግድ ቦታዎቻችን ፈርሰዋል፣ ንብረቶቻችን ተወስዶብናል፣ በተጨማሪ ደግሞ ቅሬታችንን የመንግስት አካላት ጋር ለማቅረብ በምንሄድበት ጊዜ ተከልክለናል፣ እንግልት በጸጥታ አካላት ደርሶብናል፣ የተለያዩ እንግልቶች የሚል ቅሬታ ነው ይዘው የመጡት።
በጊዜያዊነት በተሰጣቸው ቦታ ላይ የከፈቷቸው የንግድ ቤቶች ከመፍረሳቸው በፊት የከተማ አስተዳደሩ ተለዋጭ ቦታ እንዲሰጣቸው በተደጋጋሚ መጠየቃቸውን የተናገረችው ሌላኛዋ ቅሬታ አቅራቢ ኢየሩሳሌም ግርማ ደግሞ ከሚመለከታቸው አካላት ምላሽ ማግኘት እንዳልቻሉ ገልጻለች። ባለፈው ሳምንት የንግድ ቤቶቹ ከፈረሱ በኋላም ወደ ከተማ አስተዳደሩ አቤቱታ ለማሰማት ቢሄዱም ተገቢ ምላሽ እንዳልተሰጣቸውና ይልቁንም እንግልት እንደደረሰባቸው ትናገራለች።
ተነስተኔድን እዛ በቃ ስንጮኋለን።
የት?
መዘጋጃ። አሁን ስንጮህ ውለን የሆነ ሰዓት ላይ በጣም ኃይለኛ ከፍተኛ ዝናብ መጣና ያን ሰዓት ሲጠብቁን ነበር። ብቻ መኪና ሲዘጋ የሆነ ነገር ማለት እንትኖች እግረኛ ወደኛ እንዳይቀርብ ሲደረግ ምናምን ነበረ።
ምን ያህል ትሆናላችሁ ሰልፍ የወጣችሁ እዛ መዘጋጃ ቤት?
መዘጋጃ እንግዲህ ስንሄድ እኛ የአውቶቡስ ተራዎቹ ብቻ ነበርን። 200 እንሆናለን። ከዛ በኋላ እዛ በቃ ድምጻችንን ይሰማ ምናምን እያለን በፈከር እያደረግን ቆየን። ስንቆይ ዝናብ መጣ። በዝናቡን ተደናግጠው እዛ የነበሩት ሰዎች ተፈታተሩን። ምናሉን ወደዛ ሂዱ ምናምን ምናምን አሉን። እኔ ማለት እኔ እንዴት እንደምገልጽ አላውቅም። በዊልቸር ነው የሚሄደው። እኔ ራሱ በፊት ለፊቴ ነበር ልደፋ የነበረው ሲገፈትረኝ ማለት ነው። እኔ እግዚአብሔር አውጥቶኝ ነው ሰው የሆንኩ እስከማይመስለኝ ድረስ ነው የነበረው በደል።
የአካል ጉዳተኞች ጉዳይ የሚመለከተው የአዲስ አበባ የሴቶች የሕፃናትና ማህበራዊ ጉዳይ ቢሮ ቀረበ ስለተባለው ቅሬታ የሚያውቀው ነገር እንደሌለ የቢሮው ምክትል ኃላፊ ወይዘሮ ገነት ቅጣው ለአሜሪካ ድምፅ ተናግረዋል።
እኔ ቢሮ የመጣም የለም። አካል ጉዳተኛ ማህበሩም ቢሮ ሰጥተነው እኛው ጋር ነው ያለው። ማህበሩ ትላንት አብረን ውለናል በአንዳንድ ስራዎች እና ምንም የለኝም እኔ መረጃ እውነት ለመናገር ማለት ነው። ወደ ሰብአዊ መብትም ወደ ምንም የሄዱትን ቅሬታ እኛ ጋር ይዞ አልመጡም።
የንግድ ቤቶቻቸው በመፍረሳቸው ለችግር ተዳርገናል የሚሉት የአካል ጉዳተኞቹ በበኩላቸው መንግስት እንዲሰማቸው ተማጽነዋል። ኢየሩሳሌም ግርማ ከነዚህ ውስጥ አንዷ ናት።
በቃ እኛ የለ የዳቦ ጉዳይ ነው። እኛ ልጆች አሳዳጊዎች ነን። ልጆች አሉኝ። እኔ አሁን በስሬ ልጆች አሉኝ የሚጠብቁኝ ማለት ነው። ድሮ የተውኩትን ልመና ዛሬ ልጆች ወልጄ እነዚህን ልጆች እንደገና ወደ ልመና ይሻቸው ልግባ እና ይህንን ነገር መንግስት እንዲያይልን እንፈልጋለን። ኢትዮጵያ ህግ አለ፣ ያንን ህግ እንድታከብር እንፈልጋለን። ሌላው ቦታው ሲነሳበት ተሯሩጦም ቢሆን ሄዶ ይሰራል። እኔ ግን እንደዛ አይደለሁ ተንቀሳቀሻል። እንግዲህ አሁን እቤቴ ነኝ ያለሁት ቁጭ ብያለሁ። ኢትዮጵያ ማለት አገሬ እንደመሆኗ መጠን ክብሬን እንድትጠብቅልኝ ይፈልጋል።
ኢዮብ ደስታም ሰርተን የምንኖርበት እድል ይሰጠን ይላል።
እኛ ዳቦ የምናገኝበት ሰርተን የምንገባበት ሁኔታ ብቻ እንዲመቻች ነው እንጂ የምንፈልገው እኛ ከነገርም ከፖለቲካም ከምንም ጋር ግንኙነት የሌለን ሰዎች ነን። መለመን አንፈልግም ነው በቃ ጥያቄያችን። ልመናን አንፈልግም ነው። ከንቲባ ጽሕፈት ቤት ኢንፎርማልም ቢሆን ጩኸታችንን አሰምተናል። መልስ የለም። ሰራተኛና ማህበራዊ ጉዳይ ሚኒስቴር ጩኸታችንን አሰምተናል። ኢሰመኮ በቀደም ዕለት እንደነገሩ ከዛም ጩኸታችንን አሰምተናል። ይህ ጩኸታችንን ማሰማታችንን መልስ እስክናገኝ ድረስ አናቆምም። ሁለት ነገር ነው እንዲፈቅዱልን የምንፈልገው። አንደኛ ወይ እንስራ፣ ያለበለዚያ ግን እንድንለምን ደግሞ ይፈቀድልን።
የኢትዮጵያ ሰብአዊ መብቶች ኮሚሽን የንግድ ቤቶችን የማፍረስ ሂደት ህጋዊ ስርዓትን መከተልና በተለይ በአካል ጉዳተኞችና አረጋውያን ላይ ሊያስከትል የሚችለውን ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ቀውስ ከግንዛቤ በማስገባት መከናወን አለበት ብለዋል በመግለጫው። ኮሚሽነር ርግበም የመንግስት አካላት እንዲህ አይነት እንቅስቃሴ ሲያደርጉ የአካል ጉዳተኞችን መብት እንዲያከብሩ ጠይቋል።
እንደዚህ አይነት ስራዎች ሲሰሩ ያለ ምክንያት አይሰሩም ብዬ አምናለሁ። ግን የምናደርግባቸው መንገዶች ሰብአዊ መብትን ባከበረ መልኩ መደረግ አለበት ቅድሚያ የምንሰጠው። በተለይ ደግሞ አካል ጉዳተኞችና አረጋውያን ተጋላጭ ስለሆኑ ሰብአዊ መብታቸውን ባከበረ መልኩ አተኩረን እዚህ ላይ መስራት አለብን ማለት እፈልጋለሁ። ለከተማ መስተዳድሩም ለሚመለከታቸው አካላትም ይህንኑ መልእክት ለማስተላለፍ ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን በአካል ጉዳተኞቹ የቀረቡትን ቅሬታዎች መነሻ በማድረግ የማጣራት ስራ እንደሚያከናውንና ግኝቱንም ለሕዝብ እንደሚያሳውቅ ኮሚሽነር ርግበ ገልጿል። ስለዚህ ጉዳይ ከአዲስ አበባ ከተማ ከንቲባ ጽሕፈት ቤት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ምላሽ ስናገኝ ወደፊት የምናቀርብ ይሆናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታዩ ዘገባ ደግሞ የአፍሪካ ህብረትን ነው የምናልፈው። በፕሪቶሪያው የሰላም ስምምነት መሰረት የትግራይ ተዋጊዎች ኃይል የተባለውን ታጣቂ አደረጃጀት የማፍረስ ሂደትና ተዋጊዎችን ወደ ሰላማዊ ኑሮ የማዋሃድ እንዲሁም ተፈናቃዮችን ወደ ቀያቸው የመመለስ ስራዎች በአስቸኳይ ሊተገበሩ እንደሚገባ የአፍሪካ ህብረት አሳሰበ። አህጉራዊ ህብረቱ በፌዴራል መንግስቱና በህወሓት መካከል ባለፈው ጥቅምት ወር በፕሪቶሪያ የተደረሰውን የሰላም ስምምነት ትግበራ ሂደት መገምገሙን ባወጣው መግለጫ አስታውቋል። በጉዳዩ ላይ የትግራይ ክልል ኮሚኒኬሽን ጽህፈት ቤትንና የፖለቲካ ሳይንስ ምሁርን አስተያየት ጠይቀናል። ሙሉጌታ ጽብሃ ዝርዝር ዘገባ አለው።
በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል ባለፈው ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተደረሰውን የሰላም ስምምነት ትግበራ ሂደት የሚከታተለውና የሚቆጣጠረው የአፍሪካ ህብረት ቡድን ትናንት ረቡዕ ግንቦት 16 ቀን 2015 ዓ.ም ከኢትዮጵያ መንግስት፣ ከህወሓት እንዲሁም ከኢጋድ ተወካዮች ጋር በመሆን አፈጻጸሙን መገምገሙን የአፍሪካ ህብረት ባወጣው መግለጫ አስታውቋል። በዘላቂነት ተኩስ የማቆም ስምምነቱ መሰረት የትግራይ ተዋጊዎች ከባድ ትጥቆችን እንደፈቱ፣ ቀላልና መካከለኛ ትጥቆችን ደግሞ በማስረከብ ሂደት ላይ እንዳሉ መግለጫው አመልክቷል። በትግራይ ክልል ያልተገደበ ሰብአዊ እርዳታ እንዲገባ ማመቻቸት፣ መሰረታዊ አገልግሎቶች ማለትም የጤና፣ የትራንስፖርት፣ የንግድ እንቅስቃሴ፣ የትምህርት ቤቶች በአብዛኛው የክልሉ አካባቢዎች ዳግም መከፈት የሚሉት በጋራ ግምገማው በአዎንታዊነት መጠቀሳቸው መግለጫው ጠቅሷል። በሌላ በኩል በጦርነቱ ወቅት በትግራይ ክልል የነበረው የተዋጊዎች አደረጃጀት ማፍረስና ወደ ሰላማዊ ኑሮ መልሶ የማደራጀት ስራው በአፋጣኝ መተግበር እንዳለበት የጋራ ግምገማው ማሳሰቡን መግለጫው አመልክቷል። ነገ አርብ ግንቦት 18 ቀን 2015 ዓ.ም የሰላም ስምምነቱ ፈራሚ የሆነው ህወሓት የተዋጊዎቹን የመካከለኛና ቀላል የጦር መሳሪያዎች ለኢትዮጵያ መከላከያ ሰራዊት እንደሚያስረክብና ተዋጊዎቹ የማሰናበት ስራ ደግሞ በይፋ እንደሚጀመር ምንጮቻችን ገልጸዋል። የሰላማዊ ዜጎች ደህንነት በመጠበቅ ረገድ ተፈናቃዮች ወደ ቀያቸውን የመመለሱ ስራም እንዲተገበር የአፍሪካ ህብረት በመግለጫው አሳስቧል። የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ረዳኢ ሐለፎም በሰላም ስምምነቱ መሰረት ተፈናቃዮች ወደ ቀያቸውን ከመመለሳቸው አስቀድሞ የውጭ ወታደሮችና የኢትዮጵያ መከላከያ ያልሆኑ ኃይሎች ከክልሉ መውጣት ይገባቸዋል ብለዋል።
ተፈናቃዮች ወደ የቀያቸው እንዲመለሱ መደረግ አለበት ተብሎ መግለጫ መውጣቱ ጥሩ ነገር ነው። ከልክ በላይ ስቃይ እያስተናገዱ ነው ያሉ፣ የሰቆቃ ህይወት እየኖሩ ነው ያሉ እና ነገር ግን እስካሁን ያልተመለሱት ምን ሆነው ነው? እነዚህ በትግራይ ክልል ያሉ ተፈናቃዮች መጀመሪያ በስምምነት መሰረት ትግራይ ውስጥ ያሉ ታጣቂ ኃይሎች በሙሉ እንዲወጡ፣ ከመከላከያ ውጭ ያሉ እነሱ ቶሎ አስወጥቶ ደግሞ እነዛ የተፈናቀሉ ወገኖቻችንም ወደ የቀያቸው እንዲመለሱ ማድረግ ተገቢ ይሆናል ማለት ነው። ሌላ ደግሞ ለመመለስ የሚቸገሩ ሌሎች የህብረተሰብ ክፍሎችም አሉ። ከነዛ ወገኖቻችን ከተፈናቃዮቹ መንደራቸው በሙሉ የወደመ ናቸው። ቤቶቻቸው የወደመ ምንም ነገር የላቸውም። አሁን የሚሄዱበት መሬት ብቻ ነው ሊያገኙት። ትንሽ መቋቋሚያ ነገር የሚፈልጉ ናቸው። ምንም ሳይዙ ወዴት ነው የሚሄዱ? ካምፕ ነው የሚቀይሩት። ከአንድ ካምፕ ወደ ሌላ ካምፕ እንዲሄዱ ነው። ስራ ይጠይቃል፣ መስራት ይጠይቃል። ለኢትዮጵያ መንግስትም ኃላፊነት ወስዶ መስራት አለበት። እነዚያ ዓለም አቀፍ ማህበረሰቡም ይህንን ትኩረት ሰጥቶ እነዛን ማገዝ መቻል አለበት።
የአፍሪካ ህብረት ያወጣውን መግለጫ አስመልክቶ ማብራሪያ የሰጡን የመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ ገብረ መድህን ገብረ ሚካኤል የትጥቅ መፍታቱና ተዋጊዎች በትኖ ወደ ቀድሞ ህይወት የመመለሱ ስራ ከሌሎች አገሮች ተመክሮ አኳያ ጊዜ የሚወስድ ተግባር እንደሆነ ጠቅሰው በፕሪቶሪያው ስምምነት አተገባበር ግን ሂደቱ እየተቀላጠፈ ነው በማለት ተናግረዋል።
ከበረው ስራዎች ወርደዋል። እንደዚሁም መካከለኛና ቀላል ስቆጭ ደግሞ ጀምረው እንደሆነ ወይም እንደሚጀምሩ ይገልጻል። ባለፈው መግለጫም ተመሳሳይ ብለዋል። በቅርቡ እንጀምራለን ብለው ነበር። ዲዲአር በሌሎች ሀገሮች እንደሚታየው አመታት ነው የሚወስደው። ምን 6-7 ከዛ በላይ አመታትም ይወስዳል ነው። በአንድ ወር እናደርገዋለን ሲሉ እንደማይሆን ይታወቃል። ግን እሱን አውቆ መሰለኝ እንደማይፈጸም አውቆ መሰለኝ የራሳቸው እቅድ ያወጡት በእቅድ እየሰሩ ነው። አሁን ምሳሌ አድሶ ኮሚሽን አምባሳደር ተሾመቶ ጋር የሚመራው ተቋም የታጣቂዎች ዲሞላይዝ ማድረግ ከሰኔ እንደሚጀምር አሳውቅ ነበርና ይሄ ማለት በተግባር ወደ ተግባር ሲመጡ በተጨባጭ ሁኔታ መሰረት ያደረገ እቅድ አውጥተው በእቅዳቸው መሰረት የሄደ ነው።
የአፍሪካ ህብረት ባወጣው መግለጫ በአብዛኛው የክልሉ አካባቢዎች መሰረታዊ ህዝባዊ አገልግሎቶች ተጀምረዋል የተባለውን የተጋነነ አገላለጽ ነው፣ ገና ብዙ መሰራት ያስፈልገዋል ብለዋል አቶ ገብረ መድህን። የፖለቲካ ሳይንስ መምህሩ የሰላም ስምምነቱ ሂደት እንዳይደናቀፍ በትኩረት ሊሰሩ ይገባል ያሏቸውም ጉዳዮች አንስተዋል።
ሌሎች ነገሮች ደግሞ ብዙ ያልተነኩ ነገሮች አሉ። ለምሳሌ የተፈናቀሉ ዜጎች ወደ ቦታቸው መመለስ የሚለው ነገር እሱ ገና ያልተነካ ነው። በፕሪቶሪያ ስምምነት መሰረት፣ በህገ መንግስቱ መሰረት እንዲሁም ከጦርነት በፊት የትግራይ የነበሩ ቦታዎች ወደ ትግራይ ወታደር ስር መመለስ ነበረባቸው። እሱም ገና ያልተካሄደበት ያልተነካ ነገር ነው። ፈጸም የነበረባቸው ነገሮች ሳይፈጸሙ የሰላም ጠንቅ መሆኑ አይቀርም።
የፕሪቶሪያውን የሰላም ስምምነት ትግበራ የሚከታተለውና የሚቆጣጠረው ቡድን ስራው እስከ ታህሳስ 2023 እንዲቀጥል በትናንትናው ዕለት መወሰኑን የህብረቱ መግለጫ አስታውቋል። በመጨረሻም የኢትዮጵያ መንግስትና ህወሓት ለአፍሪካዊ ችግሮች አፍሪካዊ መፍትሄ በሚለው አህጉራዊ መርህ መሰረት ጉዳዩ እልባት እንዲያገኝ እያሳዩት ለሚገኘው ተነሳሽነትና ትብብር ህብረቱ መግለጫው አመስግኗል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ምሽት ስርጭታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። የመጀመሪያው አጋማሽ ስርጭቶቻችንን በዚሁ አገባደድን። ወደ ሁለተኛው አጋማሽ ነው የምናልፈው። ለሁለተኛው አጋማሽ የመጀመሪያው ቅንብራችን የሚሆነው ደግሞ የአልማዝ ኢዮቤልዩን እያከበረ የሚገኘውን የአፍሪካ ህብረትን መቃኘት ነው። የቀድሞው የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት 60ኛ ዓመት የአልማዝ ኢዮቤልዩ በዓሉን በዛሬው ዕለት አክብሮ ውሏል። በክብረ በዓሉ ላይ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አፍሪካ ከጥገኝነትና ከተለያዩ ችግሮቿ ሳትላቀቅ ነጻ ነች ማለት እንደሚያዳግታት ገልጸዋል። የህብረቱ የወቅቱ ሊቀመንበር የኮሞሮሱ ፕሬዝዳንት አዘሊ ኦስማኒና የኮሚሽኑ ሊቀመንበር ሙሳ ፋኪ መሐማት ደግሞ የአህጉሪቱን የአንድነት ህልም ለማሳካት አባላት ሀገራት ኃላፊነታቸውን እንዲወጡ አሳስበዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የአፍሪካ ጉዳዮች ከፍተኛ ተመራማሪ ዶክተር ሄኖክ ጌታቸው ህብረቱ ባለፉት 60 ዓመታት በራሱ አባል ሀገራት ተገቢውን ትኩረት ባለማግኘትና በሌሎችም ፈተናዎች ውስጥ ማለፉን ገልጸዋል። ለቀጣዩ የህብረቱ ርዕሶች ስኬት የአፍሪካ ሀገራት መሪዎች ለአህጉሪቱ ውስብስብ ችግሮች በጋራ አቋም ትኩረት መስጠት እንዳለባቸውም አሳስበዋል። ኬኔዲ አባተ ተከታትሎታል።
ከቅኝ ግዛት በተላቀቁና በቅኝ ግዛት ስር ባልነበሩ 32 ሀገራት መሪዎች ፊርማ በ1955 ዓ.ም ልክ በዛሬዋ ቀን ግንቦት 17 በአዲስ አበባ ኢትዮጵያ ነው የተመሰረተው። አሁን የአፍሪካ ህብረት በመባል የሚታወቀው የቀድሞው የአፍሪካ አንድነት ድርጅት በእርጋታ በልበ ሙሉነትና በድፍረት ዛሬ ላይ የወደፊቱን እንጠብቃለን። የምንመለከተው የአፍሪካን ራዕይ ነጻ መሆን ብቻ ሳይሆን አንድነቷንም ነው። አንድነት ጥንካሬ እንደሆነ ታሪክ ያስተምረናል። ከ60 አመታት በፊት የአፍሪካ አንድነት ድርጅት በተመሰረተበት ቀን ለድርጅቱ መስረታ ያንበሳውን ድርሻ ከተጫወቱት መካከል የሆኑት የኢትዮጵያው ንጉስ ቀዳማዊ ኃይለ ሥላሴ ተናገሩት ነው። ሌላው ለድርጅቱ መመስረት ጉልህ ሚና የነበራቸውና እንደ ንጉስ ቀዳማዊ ኃይለ ሥላሴ ሁሉ በአሁኑ የህብረቱ ዋና መስሪያ ቤት ግቢ ሐውልት የቆመላቸው የወቅቱ የጋና ፕሬዝዳንት ኳሜ ንክሩማ ደግሞ በመስረታው ወቅት ባደረጉት ንግግር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ አፍሪካ አንድ መሆን አለባት ማለታቸውን በሐውልታቸው ስር የሰፈረው ጽሑፍ ይናገራል። የአህጉሪቱን አንድነት ከመጀመሪያው ጀምሮ የሰበኩትንና ያለሙትን የሁለቱን መሪዎች ህልም በተሻለ መልኩ የማሳካት ራዕይን በማንገብ ከ1994 ዓ.ም ጀምሮ የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ስያሜውን ቀይሯል። ይሁን እንጂ በራዕዩ ልክ መጓዝ እንዳልቻለ የሚታማው ህብረቱ 60ኛ ዓመቱን ዛሬ በአዲስ አበባ በሚገኘው ዋና መስሪያ ቤቱ ባከበረበት ወቅት ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በእስካሁኑ ጉዞ የአፍሪካን የጋራ አቋም ለማንጸባረቅ የተደረጉ ጥረቶች መኖራቸውን ገልጸው ነገር ግን ብዙ የሚቀሩ ተግባራት እንዳሉ ገልጸዋል።
Can we proclaim we are free when our people are still in the grips of poverty?
ህዝባችን አሁንም በድህነት ውስጥ ያለና ስርዓታችን በሙስና በአቅም ማነስና በግዴለሽነት እየታመሰ ነጻነታችንን ማወጅ እንችላለን? ከተጋረጡብን ፈተናዎች ለመውጣት ከራሳችንና ከአህጉራዊ ድንበራችን አልፈን ድጋፍ እየፈለግን ነጻነትን ማረጋገጥ እንችላለን? አህጉራችንን ወደ ብልጽግና ለማምጣት ሰፊ የሆነ ተፈጥሯዊና ቁሳዊ ሀብት እንዳለን አይካድም። ሙስናን በመዋጋት ለሀገር ውስጥና ለዓለም አቀፍ ኢንቨስትመንቶችም ምቹ ሁኔታዎችን በመፍጠርና የቢሮክራሲዎቻችንን የአገልግሎት አሰጣጥ አቅም በማነቃቃት የህዝባችንን እምቅ አቅም ተጠቅመን የምንፈልጋትን አፍሪካ እውን ማድረግ አለብን ነው ያሉት። የወቅቱ የህብረቱ ሊቀመንበር የኮሞሮስ ፕሬዝዳንት አዛሊያ ሱማኒ ደግሞ ለአፍሪካ አንድነትና ብልጽግና ትልቅ አስተዋጽኦ እንደሚኖራቸው ከሚታመኑ የአህጉሪቱ ትልሞች መካከል በሆነው አህጉራዊ ነጻ የንግድ ቀጣና ትግበራ ላይ ትኩረት አድርገዋል። ይህን ፍላጎት እውን ለማድረግ በማቅማማት ላይ የምንገኝ ስምምነቱን እናጽድቅ። በዚህም አህጉራችን ዘላቂ የኢኮኖሚ እድገት እንድታስመዘግብ እንዲሁም በቀጣዮቹ ዓመታት ከዓለማችን ግዙፍ የገበያ ስፍራዎች አንዷ የመሆን ተስፋዋ እንዲሳካ እድል እንፍጠር ነው ያሉት። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በበኩላቸው የህብረቱን ቀደምት መስራቾች ራዕይ እውን ለማድረግ በራሳችን መቆም መቻል አለብን ብለዋል። የቀድሞውን የአፍሪካ አንድነት ድርጅትና የአሁኑን የአፍሪካ ህብረት የ60 ዓመታት ጉዞ በተመለከተ አስተያየታቸውን የሰጡን የአፍሪካ ጉዳዮች ከፍተኛ ተመራማሪና የፖለቲካ ተንታኝ ዶክተር ኢኖክ ጌታቸው ተቋሙ የተለያዩ ተግባራትን ማከናወን ቢችልም በራሱ አባል ሀገራት ትኩረት ባለማግኘትና በሌሎችም ችግሮች መፈተኑን ገልጸዋል።
ዓመታት ለመውረድ የአፍሪካ አንድነት ድርጅት ከ1963 ግንቦት ጀምሮ እስከ 2002 ድረስ የነበረው የአንድ ጎልማሳ እድሜ የነበረው ነው። ወደ 37 እስከ 39 ዓመት በዛን ጊዜ የነበረው እንግዲህ የተለያዩ እንቅስቃሴዎችን ሲያደርግ ነበር። በይበልጥ ግን ያተኮረ የነበረው አፍሪካኖች በቅኝ ግዛት የነበሩትን ነጻ ማውጣት ላይ ነበር እንቅስቃሴ ያደረገው። አብዛኛውን ችግሮች አጋጥመውት ነበር። ከቀዝቃዛ ዓለም ጦርነት ከዛ በኋላ ያለው በሀገሮች መካከል ያለው በሀገር ውስጥ ያለው ቀውሶች የአፍሪካ አንድነት ድርጅት ራሱ ከቻርተሩ ጋር በተያያዘ የራሱ የሆነ ችግሮች ገጥመውት ነበር። ችግሮቹን ቢገጥሙት ብዙ አፍሪካ ሀገሮች በቅኝ ግዛት የነበሩትን ነጻነታቸውን እንዲያገኙ አስችሏል። ከዛ በኋላ እንግዲህ የዓለም አቀፍ ስርዓቱ የመለወጥ የአፍሪካ ችግሮች እየባሱ መሄድ የአፍሪካ አንድነት ድርጅት ተቋሙንም መዋቅሩን እንዲያሻሽልና ያሉትን የህግና የፖሊሲ ማዕቀፎችን እንዲያሻሽል አስከትቶታል። ሆኖም ግን በተለያዩ ምክንያቶች አሁንም ከመዋቅሩ ጋር በተያያዘም ሊሆን ይችላል፣ ከዓለም አቀፍ ስርዓቱም ሊሆን ይችላል፣ ከፋይናንሻል ከገንዘብ እጥረትም ሊሆን ይችላል እና የአፍሪካ ሀገሮችም ለተቋሙ ላሉት የእሴቶች ብዙም ትኩረት አለመስጠት እስካሁን እንግዲህ የአፍሪካ ህብረት ብዙ እክሎች አሉት ያለ ይመስለኛል።
የህብረቱን ቀጣይ እቅዶች እውን ለማድረግ መወሰድ ስላለባቸው እርምጃዎችም አብራርተዋል።
አጀንዳ 2063 በጣም ሰፊ ህልም የያዘ ነው። አምቢሽስ ጎሉን ደግሞ ከአርባ አመት በኋላ ይደርስበታል አይደርስበትም የሚለው ነገር እንትን ውስጥ ባልገባ፣ ግን ያንን ለማሳካት የተለያዩ እርምጃዎችን መወሰድ ያለበት ይመስለኛል። የአፍሪካ መሪዎችም የአፍሪካ ሀገራትም ብሔራዊ ፖሊሲዎቻቸውን ከአህጉሩ ከተቋሙ ፖሊሲዎች ጋር የማጣጣም ስራ ያስፈልጋል። ሁለተኛው ደግሞ እንደምታየው ሰላምና መረጋጋትም አንዱ ጠንቅ ነው። በተለያዩ አፍሪካ ሀገሮች ሰላምና መረጋጋት ችግር አለ። ያንንም ነገር መቅረፍ ያለባቸው ይመስለኛል። ሶስተኛው ደግሞ የህገ መንግስታዊ ለውጦችም አሉ። ያም ከሰላምና መረጋጋት ጋር የራሱ የሆነ እንትኖች አሉታዊ ተጽዕኖዎች አሉ። የአፍሪካ አንድነት ድርጅትን ወደ አፍሪካ ህብረት ለመለወጥ የወሰዱትን እርምጃ ኮሚትመንት ማስቀጠል ያለባቸው ይመስለኛል። አትሊስት የጋራ አቋም በዓለም አቀፍ ደረጃ መያዝ አለባቸው።
ያለፉት 60 ዓመታት ጉዞው ብዙም ስኬታማ እንዳልሆነ የሚነገርለት የአፍሪካ ህብረት ከ40 ዓመታት በኋላ ማለትም በአውሮፓውያኑ 2063 ደግሞ የተዋሃደች ሰላማዊና የበለጸገች አፍሪካን እውን የማድረግ ግብ ይዞ በመንቀሳቀስ ላይ ይገኛል። ለዚህ የአጀንዳ 2063 ስኬታማነት ደግሞ የተለያዩ ፕሮግራሞችን ቀርጿል። ከነዚህም መካከል በአውሮፓውያኑ 2020 የመሳሪያ ድምጾች የማይሰሙባት ከግጭት የጸዳች አፍሪካን እውን ማድረግ የሚል የሚገኝበት ቢሆንም ከዚያ በኋላም ቢሆን በአፍሪካ የተለያዩ አካባቢዎች ግጭቶች እየተበራከቱ እንጂ እየቀነሱ አልተስተዋሉም። በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው የሰሜን ኢትዮጵያው ጦርነትም ቢሆን ይህ ፕሮግራም ከተጠናቀቀ በኋላ የተስተዋለ ነው። ምንም እንኳን የአፍሪካ ህብረት ይህ ጦርነት በሰላም እንዲቋጭ ከፍተኛ አስተዋጽኦ ያደረገ ቢሆንም አሁንም ቢሆን ሱዳንን ጨምሮ በተለያዩ የአፍሪካ ሀገራት ግጭቶች እየተስተዋሉ ይገኛሉ። በመሆኑም የአፍሪካ መሪዎች አጀንዳ 2063ን ስኬታማ ለማድረግ ህብረቱ ራሱን በበጀት እንዲችል ከማድረግ ጀምሮ ከስካሁኑ በተሻለ ቁርጠኝነት መንቀሳቀስ እንዳለባቸው ይታመናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አፍሪካ ህብረት።
በተከታይ ደግሞ ወደ ሱዳን እንሻገራለን። በጦርነቱ ምክንያት 843,000 ስደተኞች መፈናቀላቸውን እናያለን። ስድስተኛ ሳምንቱን በያዘው በሱዳን ውጊያ ምክንያት በሀገር ውስጥ ቀያቸውን የተፈናቀሉ ሰዎች ቁጥር 843,000 መድረሱን የረዴት ድርጅቶች አስታወቁ። ሀገሪቱን ለቀው የተሰደዱትና ሀገር ውስጥ ያሉት ተፈናቃዮች እጅግ አስከፊ ሁኔታ ላይ እንዳሉ ይናገራሉ። በጦርነቱ ምክንያት ለሀገር ውስጥ ተፈናቃይነት የሚዳረጉ ሰዎች ቁጥር ይጨምራል ተብሎ እንደሚጠበቅ የእርዳታ ድርጅቶች አመልክተዋል። ሄነሪ ዊልኪንስ ኩፍሩን ከተባለው የቻድ ድንበር አካባቢ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
ቪኦኤ ያነጋገረው ራሺድ ሐሚስ አብደላ ከሱዳን ጦርነቱን ሸሽቶ ድንበር ተሻግሮ ወደ ቻድ ከተሰደደ ብዙም አልቆየም። ድንበሩን ተሻግሮ በመትገኘው ተንደልቲ የተባለችው የሱዳን ከተማ ውጊያው ሲካሄድ እዚያው ቤት ውስጥ ተደብቆ ከቆየ በኋላ የአረብ ሚሊሺያ ቡድን ታጣቂዎች ቤቱን ወረው እንደያዙት ይናገራል።
አራን ኮንተ ሄናቆ ለማጃ ማፊ ማፊ ተሪግ ነጂ ኮንተ ፊል መንዚሎ
ከተማዋ ውስጥ ነበርኩ። ወዴትም ለመንቀሳቀስ አልቻልኩም ነበር። ሽብርተኞቹ ቤቴን ወረሩ እና ይዘውኝ ሄዱ። እንገድልሃለን ብለው አስፈራሩኝ። ተንዴቲ ውስጥ የሌሉበት ቦታ አልነበረም።
እዚያው ያቋቋሙት እስር ቤት ወስደው አሰሩኝ። በቃ አለቀልኝ፣ መሞቴ ነው አልኩ። ግን አንድ ኢማም ታጣቂዎቹን አትግደሉት፣ ልቀቁትና ድንበሩን ተሻግሮ ወደ ቻድ ይሄድ ብለው አግባብተውልኝ ነው የመጣሁት ብሏል ራሺድ። ሀህሉን አደም ደግሞ ከተንደልቴ ከተማ የተሰደዱት ከሳምንታት በፊት ውጊያው እንደተቀሰቀሰ መሆኑን ገልጸዋል። ልጃቸው ግን የት እንደደረሰ እስካሁን ምንም የሚያውቁት ነገር እንደሌለ ይናገራሉ።
ባቢባን ቤታ ቡይዳ ቸት ከሰራ ሲ ኦዳት ኩሉ
ታጣቂዎቹ ሁሉንም ነገር አወደሙት። ትምህርት ቤቱን፣ ሆስፒታሉን በሙሉ አፈራረሱት። መብራት ጠፋ። ሰው ሁሉ በቃ ቤቱን ለቆ ተሰደደ። እኔም ልጄን እየፈለግኩ ነው፣ ግን እስካሁን አላገኘሁትም።
የሃሉን ልጅ ከጠፋ ብዙ ሳምንት ሆኖታል። አብደላም አሁንም በውጊያው ምክንያት ያሳለፉት ስቃይ የሚሰቀጥጥ ነው። ቢሆንም እነሱ ከጦርነቱ በህይወት በማምለጣቸው እድለኞች ናቸው። እዚያው ሱዳን ውስጥ ያሉት ምን ዕጣ እንደሚገጥማቸው አይታወቅምና። የተባበሩት መንግስታት ድርጅት እንደሚለው ለሰላማዊ ሰዎች ህይወት ደንታ በሌላቸው ተፋላሚዎች መካከል እየተካሄደ ባለው ውጊያ ምክንያት ከቀያቸው ተሰደው እዚያው ሱዳን ውስጥ በያለበት የተጠለሉት ሰዎች ቁጥር ከ843,000 በልጧል። ቁጥሩ ይበልጡን እያሻቀበ እንደሚሄድም ነው የሚጠበቀው። በሱዳን የዓለም ምግብ ፕሮግራም ባልደረባዋ ሌኒ ኬንስሊ ያስረዳሉ።
The population of Khartoum, which is where a lot of the fighting is happening, was estimated to be around 8 million.
አብዛኛው ውጊያ የሚካሄድባት የካርቱም ነዋሪዎች ቁጥር በግምት ወደ 8 ሚሊዮን ገደማ ነበር። አሁን ግን ወደ አጎራባቾቿ ጃዚራ፣ ዋይት ናይል ወዘተ ውጊያውን ሸሽተው እየተሰደዱ ነው። ስለዚህ የተፈናቃዮች ቁጥር መጨመሩ እንደማይቀር ነው የሚጠበቀው።
የሰብአዊ ረድኤት ድርጅቶች ለሀገር ውስጥ ተፈናቃዮቹ የሚሆን እርዳታ ለማስገባት አስቸግሯቸው የከረመ ሲሆን ባለፉት 2 ሳምንታት ግን ቀስ በቀስ መግባት እንደጀመረ ይናገራሉ። የረድኤት ድርጅቶችና የብዙሃን መገናኛዎች እንደ ልብ ሱዳን መግባት አይችሉም። በመሆኑም የሀገር ውስጥ ተፈናቃዮቹ ያሉበት ሁኔታ በደንብ አይታወቅም። ቪኦኤም ለደህንነታቸው ሲባል ስማቸውን የማይገልጸው ከካርቱም ቀይ ባህር ጠረፍ ላይ ወደምትገኘው ወደ ፖርት ሱዳን የተሰደዱ አንዲት የሀገር ውስጥ ተፈናቃይ አነጋግሯል። ግድ ሆኖባቸው ቤተሰባቸውን ካርቱም ውስጥ ጥለው እንደተሰደዱ ይናገራሉ።
This is the hardest decision I have ever had to make. Several reasons forced me to leave them.
በህይወቴ እንዲህ አይነት ከባድ ውሳኔ አጋጥሞኝ አያውቅም። እኔ ትቻቸው የሄድኩት በብዙ ምክንያት ተገድጄ ነው። እናቴ በሽተኛ ነች፣ ብዙ መንገድ ለመጓዝ አትችልም። በየቤቱ ሰው ሲደበድቡ፣ ሲዘርፉ፣ ሲቪሎች ላይ ሲተኩሱ ተመልክቻለሁ። ወደ በኋላ ደግሞ ሰዎች እየተደፈሩ ነው የሚል ወሬ መስማት ጀመርን።
በሀገር ውስጥ ተፈናቃዮች ላይ ወሲባዊ ጥቃት እየደረሰ መሆኑን የአድራጎቶቹ ሰለባዎች ይናገራሉ። የጤና ሰራተኞችም ብዙ ሪፖርት እየደረሳቸው መሆኑን ገልጸዋል።
ተከታይ ደግሞ አንድ ወጣት የቴክኖሎጂ ባለሙያ ነው እናስተዋውቃችሁ። ያፌት ግሩም የ3D ህትመት የጥበብ ትሩፋትን ለወጣት ኢትዮጵያውያን እያስተዋወቁና እያዳረሱ ከሚገኙ የመስኩ ጥበበኞች አንዱ ነው። 3D ህትመት ሐሳባዊ ንድፎችን ወደሚዳስሱ ግዙፎች የሚለወጥ የቴክኖሎጂ ዘርፍ ሲሆን በኢትዮጵያ ውስጥ እምብዛም ያልተስፋፋውን ይህን ቴክኖሎጂ በመጠቀም የሕክምና አጋዥ መሳሪያዎችን፣ የአዘቦት መጠቀሚያ ቁሳቁሶችን፣ ጌጣጌጦችንና ሌሎች ምርቶችንም እያመረተ ይገኛል። በተጨማሪም ለወጣቶች የቴክኖሎጂውን ክህሎትም ስልጠና ይሰጣል። ይህን የሚያደርገው ደግሞ ድምር በተሰኘ ድርጅቱ በኩል ነው። ሀብታሙ ስዩም ከያፌት ጋር ያደረገው ቆይታ ተከታዩ ነው።
ያፌት ግሩም እባላለሁ። ድምር ቴክኖሎጂስ የሚባል ትንሽ የስታርታፕ ካምፓኒ አለኝ። ድምር ቴክኖሎጂስ የሚሰራው የ3D ፕሪንቲንግ ስራ ነው። ያ ማለት ደንበኞቻችን በኮምፒውተር የተሰራን ዲዛይን ይልኩልናል። እኛ እሱን ዲዛይን ወደ እቃነት ነው የምንለውደው፣ ፕላስቲክ እያቀለጥን ማለት ነው።
በጣም አመሰግናለሁ ያፌት። ድምር የተባለው የእናንተ ድርጅት መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምንድን ነበሩ?
ለመጀመሪያ ያነሳሳኝ ስለ ቴክኖሎጂ አላውቅም ነበረ ከዚህ በፊት። እንደ ድል ሆኖ ለተለያዩ ድሎች አፕላይ አደርጋለሁ። አንዱ ድል ያሊ ይባላል፣ ያንግ አፍሪካን ሊደርስ ኢኒሼቲቭ። ኬንያ ናይሮቢ ለአንድ ወር የሊደርሺፕ ስልጠና ነው የምንወስደው እና እዛ ስልጠና ላይ ድንገት 2 3D ፕሪንተሮችን ፊት ለፊታችን አስቀመጡን አሰልጣኞቻችን፣ እና ይሄ ቴክኖሎጂ እንዲህ ነው የሚሰራው ብለው ነገሩን። ከዛ ጊዜ ጀምሮ ሪሰርች ማድረግ ጀመርኩኝ ቴክኖሎጂው ስለ ጥቅሞቹ እና እንዴት የራሴን አሻራ ማሳረፍ እችላለሁ ስለሚለው ነገር። ስለዚህ ልክ ወደ ኢትዮጵያ ከተመለስኩኝ በኋላ በጣም ሪሰርች አደረግኩኝ። በአጋጣሚ አይሳዲስ የሚባል ቦታ እዚሁ ስታርታፖችን ትሬን የሚያደርግ ኢንኩቤት የሚያደርግ ቦታ ነው፣ ስፔሻል ቴክኖሎጂ ላይ የሚሰሩ ስታርታፖችን። እዛ ሄጄ የሆነ ጥግ ላይ የተበላሸ 3D ፕሪንተር አገኘሁኝ። 3 ቀን 3 ሌሊት እዛ ቆይቼ ሰራሁ። ከዛ በኋላ በዛ 3D ፕሪንተር የተወሰኑ ኦብጀክቶችን ፕሪንት ማድረግ ጀመርኩኝ። እንደዚህ ያለ የራሴን ፕሪንተር ገዛው። ከዛ በኋላ ነው ድምር መመስረት ይቻል።
ቀደም ብለህ ስትነግረን ሰዎች በኮምፒውተር አማካኝነት የሚያቀርቡትን ንድፍ ወደ ጥጥር ነገር፣ ወደ እቃ ይቀይራል። ሰዎች መደበኛ እቃዎችን ከመጠቀም ይልቅ 3D ህትመት በኩል የተሰሩ እቃዎችን መጠቀማቸው ያለው ፋይዳ ምንድን ነው?
ዋነኛው ጠቀሜታ ያሰብነው ነገር ወዲያው ሪሌቲቭሊ ማግኘት እንችላለን እጃችን ላይ። ያ ማለት ምንድን ነው? እዛው በኮምፒውተር ዲዛይን እናደርገዋለን። ከዛ በኋላ እዛው መሞከር እንችላለን። ከፕሪንተሩ አውጥተን እቃውን አሁን ለምሳሌ ጁሰር ተበላሽቶብኛል ብለህ ጁሰሩ የሆነው ፕላስቲክ ነው የተበላሸብኝ፣ እዛው ኮምፒውተር ላይ ገብቼ ያንን ነገር ዲዛይን አደርገዋለሁ። ከዛ በኋላ ወደ ማተሚያ ማሽኑ ልካውና ያተማውን እቃ አምጥቼ ጁሰር ላይ ሰካዋለሁ። እንደገና ይሄ አንድ ሰዓት ሁለት ሰዓት ቢፈጅ ነው ይሄ ፕሮሰስ። ሌላ አማራጭ ምንድን ነው የሚሆነው? ከ3D ፕሪንቲንግ ውጭ ያለን ነገር ብጠቀም ወይ አሮጌ ተራ ሄዳለሁ ወይ ምናለሽ ተራ ሄዳለሁ ጁሰሩ ተመሳሳይ የሆነ እቃ ፍለጋ ማለት ነው። ካጣሁኝ የጁሰሩ ተመሳሳይ ፍለጋ ወይ ጁሰሩን መቀየር ነው ያለብኝ። አለበለዚያ ደግሞ ላይክ ቢዝነስ ከሆንኩኝ ከውጭ ሪፕሌስመንት እቃውን ማስመጣት ነው ያለኝ ኦፕሽን። ስለዚህ ለአንዲት እቃ ያችን ነገር ብቻ ሪፕሌስ ለማድረግ ረጅም ጊዜ ሊፈጅ ይችላል። ለ3D ፕሪንቲንግ ወዲያው መልሱን ይሰጣል። ሁለተኛ ነገር ትንሽ ግን በተደጋጋሚ የምንፈልጋቸውን ነገሮች መስራት ይችላል። ጆሮ ጌጥ ማምረት ብትፈልግ ብዙ ጆሮ ጌጦች ነው የምትፈልገው። ነገር ግን እኛ የምናያቸው ፕላስቲኮች በሙሉ ኢንጀክሽን ሞልድድ የሆኑ ፕላስቲኮች ናቸው። ኢንጀክሽን ሞልድድ ማለት የሆነ ቅርጽ ነገር አለ፣ እዛ ቅርጽ ውስጥ የቀለጠ ፕላስቲክ ይገባበትና ይደርቃል። ያ ፕላስቲክ ሲወጣ ያን ቅርጽ ይዞ ይወጣል። ነገር ግን ይህንን ማሽን ለመስራት $10,000 ወይም ከዛ በላይ ነው ወጪ። ሚሊየንስ ኦፍ ፓርትስ ለማምረት ነው ኢንጀክሽን ሞልዲንግ ነው የምንጠቀመው። ስለዚህ አሁን 3D ፕሪንቲንግ መካከለኛ ሶሉሽን ይሰጠናል። ወዲያው ፕሮቶታይፕ ማድረግ እንችላለን። ከዛ በኋላ ደግሞ አንድ አይነት እቃዎችን በተደጋጋሚ በመቶዎች ውስጥ የሚቆጠሩ ወይም በሺዎች ውስጥ የሚቆጠሩ እቃዎችን ጊዜ ቢፈጅም መስራት እንችላለን በ3D ፕሪንቲንግ። ስለዚህ መካከል ላይ ላሉ ቢዝነሶች ይጠቅማል ማለት ነው፣ ማኑፋክቸሪንግ ቢዝነሶች።
እስካሁን ድረስ በድምር ቴክኖሎጂ በተሰኘው ተቋማችሁ በኩል ምን አይነት ምርቶችን ለማቅረብ ሞክራችሁ?
እስካሁን ከተለያዩ ድርጅቶች ጋር ለመስራት በቅተናል። ለምሳሌ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን ነገር በትንሹ ገልጽልህ። 2020 ላይ ኮቪድ ልክ ሲመጣ ሁሉም ነገር ተዘጋ። ከውጭ ኢምፖርት ማድረግ አልቻልንም ምንም አይነት ነገሮችን። እንደ ሀገር ነው እኔ እያልኩ ያለሁት አሁን። እና ሆስፒታሎች የእቃ ጉድለት ውስጥ ነበሩ። ያ ማለት ለዶክተሮቻቸው ራሳቸውን ከበሽታው ከኮቪድ የሚጠብቁበትን ነገር ማቅረብ አልቻሉም ነበረ። ለአንድ ጊዜ ብቻ ጥቅም ላይ የሚውልን ነገር ደጋግመው መጠቀም ጀመሩ፣ ማስገባት ስላልቻሉ ብቻ። ስለዚህ አሁን እኛ በዛ ጊዜ የምናደረግን 3D ፕሪንተር እጃችን ላይ ነበረ። እንደ እግዚአብሔር ፈቃድ ደግሞ ሮ ማቴሪያሎችም የተወሰኑ ነበሩን። ስለዚህ እነሱን በመጠቀም ለማዳራሽ ቀጥ 12 ለነበሩ ኮቪድ ሪሊፍ ሴንተሮች ውስጥ ለሚሰሩ ዶክተሮች የፊት መከለያ ማስክ ፌስ ማስክ ይባላል። የኢርሺልድ አለ። ኢርሺልድ ማለት ማስክ 12 ሰዓት 10 ሰዓት ነው የሚያደርጉት እና ጆሯቸውን ይከረክራቸዋል፣ ያቆስላቸዋል ዶክተሮቹ። እሱ እንዳያቆስላቸው ጆሯቸው ላይ ከማሰር ይልቅ እንደ ቲያራ ነገር አንገታቸው ጀርባ የምትደረግ ማስኩ እሱ ላይ ይታሰራል፣ ጆሯቸውን አያማቸው ማለት ነው። ከዛ በተጨማሪ ለዶክተሮቹ ሬስፓይሬተርን ዲቫይድ የሚያደርግ አንድን ማሽን እንዲጠቀሙበት የሚያደርግ እንትን ሰርተን ነበረ። ከዛ በተጨማሪ አሁን ይህንን ያልኩ ዶኔሽን ነው ያበረከትንላቸው። ለተለያዩ ቢዝነሶች ደግሞ ሰፕላይ ያደረግናቸው የተለያዩ ፕሮዳክቶች አሉ። እንዳልኩ አሁን ጆሮ ጌጥ ሰፕላይ የምናደርጋቸው አንዳንድ ድርጅቶች አሉ። ከዛ ውጪ ለሰርግ ለዲኮሬሽን የምናቀርባቸው ፕሮዳክቶች አሉ። ከተለያዩ ኤንጂዎች ጋር እንሰራለን። የተለያዩ የቤት ሞዴሎችን መስራት እንችላለን። ላሊበላን፣ አክሱምን ትናንሽ ዴስክ ላይ የሚቀመጡ ነገሮች አድርገን መስራት እንችላለን። እንግዲህ ከብዙ በትንሽ ይሄ ነው።
ያፌት፣ እንግዲህ ካሁን ድረስ ባለው እንቅስቃሴያችሁ እንደዚህ አይነት የሚታዩ ምርቶችን ለማምረት በተለያዩ ሁኔታዎች ለመሳተፍ ችላችኋል። የመጪ ዘመን እቅዳችሁ ምንድን ነው? ምን ምን ነገሮችን ነው ለማሳካት የምትፈልጉት?
አሁን እንደ እግዚአብሔር ፈቃድ ትሬኒንግ ጀምረናል፣ ግን እሱን በደንብ ማስፋፋት እንፈልጋለን። ስለ 3D ፕሪንቲንግ ብቻ ሳይሆን ሌሎች ተያያዥ የሆኑ ማኑፋክቸሪንግ እንትኖች አሉ፣ ቴክኒኮች አሉ፣ የማምረቻ ቴክኒኮች ማለት ነው። እነሱንም ጨምሮ ትሬኒንጎች ለዩኒቨርሲቲዎች፣ ለቲቪኢቲዎች፣ ለቢዝነሶች እንዴት ነው ሊጠቀሙባቸው የሚችሉት እና አብረን እንዴት ነው ልንሰራ የሚችለው የሚለውን ትሬኒንጎች ፕሮቫይድ እናደርጋለን። ስለዚህ
አድማጮች፣ ከያፌት ጋር የነበረንን ሙሉ ቆይታ በማህበራዊ ድረ ገጾቻችን ላይ ታገኙታላችሁ። ለምሽቱ የያዝናችሁ ዝግጅቶች በዚሁ ተጠናቀቁ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ።